የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 4 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። አብራችሁን ስለሆናችሁ ቀድመን እናመሰግናለን።
ወደ ቀዳሚው ዘገባችንን እናስተዋውቃችሁ። የፌዴራል ጠቅላይ አቃቢ ሕግ በከባድ የሙስና ወንጀልና የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያላቸውን ግለሰቦች በቁጥጥር ስር መዋሉን አስታወቀ።
ከላይ ወደ 23 ሚሊዮን 738 ሚሊዮን የአሜሪካን ዶላር ጉዳት እንዲደርስ ከማድረጋቸውም በላይ የዳቦ ዱቄት እጥረት ተከስቶ በመንግስትና በሕዝብ ላይ ከፍተኛ ጉዳት እንዲደርስ አድርጓል የሚል ነው አንደኛው በዚህ ተቋም ላይ የተጣራው።
ጠቅላይ አቃቢ ሕግ ብርሃኑ ጸጋይ ናቸው ዛሬ መግለጫ ሰጥተዋል። በሙሉ ዘገባ እንመለስበታለን።
ኢትዮጵያውያን ስለ ሩዋንዳ ጭፍጨፋ ምን ይላሉ?
አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምት።
በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘር ፍጅት 25ኛ ዓመት መታሰቢያን በተመለከተ ኢትዮጵያውያንን አስተያየታቸውን ጠይቀናል። አስተያየታቸውን ቆየት ብለን እንሰማለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት እኔ ጽዮን ግርማና ባልደረባዬ ሀብታሙ ስዩም አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ይቅድም።
አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በደቡባዊው የሀገሪቱ ድንበር አጥር ለመገንባት ያላቸውን እቅድ ያልደገፏቸውን ዴሞክራቶች ለመበቀል ብለው የመንግስት መስሪያ ቤቶችን ድንበር ላይ የታሰሩ የውጭ ሀገር ሰዎችን ወስዳችሁ ህጋዊ ፈቃድ የሌላቸውን ፍልሰተኞችን የሚሸሽጉትን ከተሞች ውስጥ ልቀቋቸው የሚል ሀሳብ አቅርበው እንደነበር ዘገባዎች አመለከቱ። ይህን በቀዳሚነት የዘገበው ዘ ዋሽንግተን ፖስት ጋዜጣ እንደሚለው ከሆነ ፕሬዚዳንቱ ስደተኞቹን ወስዳችሁ ልቀቋቸው ያሉት ሁለት ጊዜ ባለፉት ህዳርና የካቲት ወራት ውስጥ እንደሆነ ነው። የዴሞክራቶች ጠንካራ ይዞታ በሆኑ የሀገሪቱ ክፍሎች የሚገኙት ከተሞች የፌዴራሉ መንግስት የኢሚግሬሽን ህግ እንዳለ ሆኖ ህጋዊ ፈቃድ የሌላቸውን የውጭ ሀገር ሰዎች ወደ መጡበት እንዳይባረሩ ወይም እንዳይከሰሱ በራሳቸው ህግ ይከላከሉላቸዋል። ዋይት ሀውስ ድንበሩ ላይ አጥር ለመገንባት የሚያስፈልገውን ወጪ አንፈቅድም ያሉትን ዴሞክራቶች ለመበቀል የታሰሩ የውጭ ሰዎች ይለቀቁ ካላቸው ከተሞች መካከል የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲን የተመረጡባት ወረዳ ሳን ፍራንሲስኮ እንዳለችበት ነው ጋዜጣው የዘገበው። ዋይት ሀውስ ይህንን እቅዱን አንድም የእስር ቤቶችን ጥበት ለማቅለል ደግሞም ለዴሞክራቶችን መልእክት ለማስተላለፍ የታሰበ መሆኑን ለኢሚግሬሽን መስሪያ ቤት እና ለሀገር ደህንነት መስሪያ ቤት መግለጹን ዘገባው አክሏል። የኢሚግሬሽን ህግና የቀረጥ ህግ አስከባሪው መስሪያ ቤት አይሲኢ ጠበቆቹ እቅዱን ትክክል ያልሆነ ብለው ውድቅ አድርገውባቸዋል። ሁለቱም መስሪያ ቤቶች እቅዱን ስራ ላይ ለማዋል ሀሳብ እንደሌለበት ለፖስት ጋዜጣ ገልጸዋል።
ኬንያ ውስጥ ታጣቂዎች ሁለት ኪዩባውያን ዶክተሮችን ጠለፉ። ታጣቂዎቹ ማንዴራ ከተማ ውስጥ የሚሰሩትን ሐኪሞች የጠለፏቸው ለጥበቃ የተመደበላቸውን ፖሊስ በጥይት ከገደሉ በኋላ መሆኑ ታውቋል። የኬንያ ባለሥልጣናት ጠላፊዎቹ የሶማሊያው ጽንፈኛ እስላማዊ ቡድን የአልሸባብ አባላት ናቸው ብለው እንደሚጠረጥሩ ገልጸዋል። ኩባውያኑ የተጠለፉት ሁከት በማያጣው የሶማሊያ ድንበር ግዛት ጋር የሚያዋስነው የሰሜን ምስራቃዊ ኬንያ ክፍለ አገር ዋና ከተማ ውስጥ ነው።
ደቡብ ምዕራባዊ ፓኪስታን በሚገኝ ገበያ ላይ ዛሬ አርብ ጠዋት በደረሰ ኃይለኛ የቦምብ ፍንዳታ ቢያንስ 18 ሰዎች ተገደሉ። ሌሎች 48 ሰዎች ደግሞ ቆስለዋል። የፖሊስ ባለስልጣናት እንዳስታወቁት ባሉቺስታን ክፍለ ግዛት ዋና ከተማ ኬታ ውስጥ የሚገኝ መደብር የተደበቀው ቦምብ የፈነዳው በከተማዋ አብዛኞቹ ነዋሪዎች ሺያዎች በሆኑበት ቀበሌ ውስጥ ነው። ከጥቃቱ ሰለባዎች መካከል ሺያ ሙስሊሞች እንደሚገኙበትም ተዘግቧል። የጥቃቱ መነሾን በተመለከተ ምርመራ መጀመራቸውን ባለስልጣናቱ ጨምረው አስታውቀዋል። እስካሁን ጥቃቱን ያደረስኩት እኔ ነኝ ሲል ኃላፊነቱን የወሰደ ወገን የለም። የዛሬው ጥቃት የደረሰበት የከተማዋ ገበያ ከአሁን ቀደምም ተመሳሳይ ፍንዳታ በተደጋጋሚ የደረሰበት እንደሆነ በዘገባዎች እየተገለጸ ነው። የፓኪስታን ጠቅላይ ሚኒስትር ኢምራን ሃን የቦምብ ጥቃቱን አውግዘዋል።
የሩሲያ ፍርድ ቤት ታዋቂውን የማህበራዊ መገናኛ አውታር ፌስቡክን በገንዘብ ቀጣ። ፍርድ ቤቱ ቅጣቱን ያስተላለፈው ፌስቡክ የሩሲያውያንን መረጃ ያጠራቀመበትን ቦታ ይፋ ሊያደርግ ባለመፍቀዱ መሆኑን የሩሲያ የዜና አገልግሎት ዘግቧል። በቅጣቱ መሠረት ፌስቡክ 3000 ሩብል ወይም 47 ዶላር እንዲከፍል ይጠበቃል። የሩሲያ ሕግ የማህበራዊ መገናኛ አውታሮች የተጠቃሚዎችን መረጃ ሩሲያ ውስጥ በሚገኝ ቋት እንዲያስቀምጡ ያዛል። ሞስኮ ይህንን ሕጓን ለማስከበር የጀመረችው አዲስ እርምጃ በትናንሽ ገንዘብ አውታሮቹን መቅጣት፣ ከለዚያም ደግሞ አገልግሎታቸውን መዝጋት እየሆነ እንደመጣ ምንጩ አብሮ ጠቅሰዋል።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችንን እዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ በከባድ የሙስና ወንጀልና የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያላቸውን ግለሰቦች በቁጥጥር ስር መዋሉን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዚህ ጉዳይ ላይ ዛሬ መግለጫ የሰጡ ሲሆን የተቋማቱ የስራ ኃላፊዎችና ባለሀብቶችን ጨምሮ 59 ሰዎች በቁጥጥር ስር እንደዋሉም ተናግረዋል።
የቀረበውን ምርመራ እና የተፈጸመውን ከባድ ሙስና ወንጀል በተመለከተ የመጀመሪያው የ400 ሜትሪክ ቶን ስንዴን በተመለከተ ዓለም አቀፍ ጨረታ ነው ይሄ እና ዓለም አቀፍ ግዢ ነው። ይሄ ግዢ በጥቅም በመመሳጠር በመንግስት ሀብት ላይ ከፍተኛ ጉዳት እንዲደርስ ነው የተደረገው። የመንግስት ግዢና ንብረት አስተዳደር እና ማስወገድ አገልግሎት እንዲሁም ደግሞ የኢትዮጵያ ንግድ ስራዎች ኮርፖሬሽን ከሚባል ከፍተኛ ተቋሙን የሚመሩት ኃላፊዎች ይህንን የስንዴ ጨረታ በውጭ ምንዛሪ 94 ሚሊዮን የአሜሪካን ዶላር አቅርቦ የአንድ ተቋም በልዩነት ከዚህ በታች ያቀረበው አቅራቢ ያለ ያለግባብ ወደ 19 ሚሊዮን የአሜሪካን ዶላር ያለግባብ እንዲከፈል አድርጓል ነው። ከዚህም ሌላ ይህ በከፍተኛ ዋጋ ስንዴ የቀረበው ድርጅት ስንዴውን በባህር ማጓጓዝ ያለበት በኢትዮጵያ የመርከብ ድርጅት መጠቀም ሲገባው ከመርከብ ሊገኝ የነበረውን ወደ 4 ሚሊዮን የአሜሪካን ዶላር በአጠቃላይ ወደ 23 ሚሊዮን 738 ሚሊዮን የአሜሪካን ዶላር ጉዳት እንዲደርስ ከማድረጋቸውም በላይ የዳቦ ዱቄት እጥረት ተከስቶ በመንግስትና በሕዝብ ላይ ከፍተኛ ጉዳት እንዲደርስ አድርጓል የሚል ነው። አንደኛው በዚህ ተቋም ላይ የተጣራው። ሁለተኛው የዚሁ ተቋም ተጠርጣሪዎች ከሌላ አቅራቢዎች ጋር በመመሳጠር ለተለያዩ መንግስት መስሪያ ቤቶች የሚፈጸም የኮምፒውተር ግዢ ሲፈጸም የቴክኒክ ግምገማ ያለፈን ድርጅት ህገወጥ በሆነ ትእዛዝ ቴክኒክ ግምገማውን ያላለፈውን የንግድ ድርጅት ህገወጥ በሆነ ትእዛዝ እንዲያልፍ አድርጎ በመንግስት ላይ ጉዳት እንዲያደርሱ፣ ሁለተኛ ደግሞ ይሄም ኮምፒውተር ወደ ተቋም ተገብቶ በሚሰራበት ጊዜ ስራው ኢፊሽንት ሊሆን አይችልም። ምክንያቱም የሚፈለገውና የተገዛው የተለያየ መሆኑ ማለት ነው። ሌላው ከግዢ አዋጅና መመሪያ ውጪ በግዢና ንብረት ማስወገድ አገልግሎት የሚፈቀዱ ከተቋማት የሚፈቀዱ የሚቀርቡ ጥያቄዎችን የሚፈቅደው የተቋም ነው። ይሄኛውም አካባቢ በጣም ብዙ አላግባብ የተፈቀዱ ወይ ደግሞ ችግር እያለባቸው መከልከል ሲገባቸው የተፈጸሙ ግዢዎችንና ሌሎች ጥሰቶችን በመርመራው ተካቶ በሁለቱም የመንግስት የግዢና ንብረት አስተዳደርና የኢትዮጵያ ንግድ ስራዎች ኮርፖሬሽን ላይ ምርመራ ተጣርቶ ኃላፊዎቹ መሆን በቁጥጥር ስር ያሉበትና ተጨማሪ ስራዎችን በመስራት ላይ የምንገኝ ነው። ሁለተኛው የውሃ ስራዎች ኮርፖሬሽን በተመለከተ ነው። ኮንስትራክሽን ኮርፖሬሽን ነው። ምናልባት በአሁኑ አጠራር የውሃ ስራዎች ኮንስትራክሽን ኮርፖሬሽን ነው የሚባለው። በቀድሞ ስሙ የውሃ ስራዎች ይለኛል። ይሄም በተቋም ውስጥ በተለያዩ የመንግስት የስራ ኃላፊዎች ላይ ተመድቦ መስራት ላይ ያሉ እርስ በርሳቸው በመመሳጠር ተቋሙ የሚመራበት ቦርድ አለው። የቦርዱ እቅድ ሳይኖረው እና ከዛ መፍቀድ የሚገቡትን ጉዳዮች ሳያስፈቅዱ የብረት ክምችት ታሳቢ ሳያደርጉ ከ58 ሚሊዮን ብር በላይ ያለአግባብ የግንባታ ብረት ግዢ እንዲፈጽም በማድረግ በመንግስት ላይ ጉዳት ያደረሱበት ሁኔታ ነው ያለው። እንዲሁም ለተቋሙ ከፍተኛ ክሊኒክ የሚያስፈልጉ መሳሪያዎች እና መድኃኒቶችን ለመግዛት ከ4 ሚሊዮን ብር በላይ ጉዳት ያደረሱበት ሁኔታ ነው ያለው።
ሰፋ ያለ መግለጫ የሰጡት ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ በሀገሪቱ ላይ ከፍተኛ የሽብር ጥቃት ለመፈጸም ዝግጅት ሲያደርጉ ነበሩ ያሏቸውን ቁጥራቸውን ያልጠቀሷቸውን ተጠርጣሪዎች መታሰራቸውን ጨምረው ገልጸዋል። በቁጥጥር ስር የዋሉት እነዚህ ተጠርጣሪዎች ከሌሎች በውጭ ከሚገኙ የሽብር ቡድኖች ጋር ተባብረው ኢትዮጵያ ውስጥ የሽብር ጥቃት የሚፈጸምበትን ቦታና ጊዜ በመለየት ላይ ነበሩ ሲሉም ከሰዋል። ነገር ግን እንዳሰቡት ከፍተኛ ጉዳት ከማድረሳቸው በፊት በቁጥጥር ስር ውለዋል ብለዋል።
ወደ ተከታዩ ዘገባችን እንለፍ። ለሶስት አስርት ዓመታት የገዟት ኦማር አልበሽርን ትላንት የሸኘችው ሱዳን የአስቸኳይ ጊዜ አዋጅ አውጃለች። ሁኔታው ገና ባለየበት በአሁኑ ወቅት የተለያዩ ሀገራት በሱዳን የሚኖሩ ዜጎቻቸው ለችግር እንዳይዳረጉ የተለያዩ እንቅስቃሴዎችን ጀምረዋል። ቀጣዩ የሀብታሙ ስዩም ዘገባ በዚያ የሚኖሩ ኢትዮጵያውያን ከራሞት እና የኢትዮጵያ ኤምባሲ እያደረገ ስላለው ጥረት ይነግረናል።
ለወራት የካርቱም አደባባዮችን ያጣበቡት ሱዳናውያን በስተመጨረሻ ኦማር አልበሽርን ከስልጣን ለመውረድ በቅተዋል። አልበሽር ቢሸኙም ግን የሱዳንና የሱዳናውያን ዕጣ ፈንታ ገና የለየለት አይመስልም። አልበሽርን መተካቱን ያስነገረው የጦር ሰራዊቱ የሶስት ወራት አስቸኳይ ጊዜ አውጇል።
ማታ በዚህ አቆጣጠር ማለት ነው ከአስር ሰዓት ጀምሮ እስከ ጠዋቱ 4 ሰዓት ማንኛውም እንቅስቃሴ እንዳይደረግ አዋጁ ዘንግጓል።
በሺዎች የሚቆጠሩ ኢትዮጵያውያን መጠጊያ ባደረጓት ሱዳን ውስጥ የሚኖረው ይህ ደጎ አባይ አስቸኳይ ጊዜ አዋጁ ክፉ ነገር ይዞብን ይመጣል ብሎ በግሉ አያምንም። በመጥፎ ልቦና የተሞሉ ሰዎች ግን ሁኔታው እንዳይጠቀሙበት መስጋቱ ግን አልቀረም።
እኛ እንደ ስደተኞች እዚህ ስንኖር ዜጋ ባለመሆናችን የተለያዩ ችግሮች ሊደርሱ ይችላሉ። አዋጅ አውጀናል። እንግዲህ እናንተ በዚህ ሰዓት መገኘታችሁ ከሌላ ሊያያይዙት የሚሞክሩ ኃይሎች ሊኖሩ ይችላሉ። ሁሉም ስራ ነው ጥሩ ነው ባንል፣ አንዳንድ ደግሞ ይህን ግርግር ተጠቅመው ብዙ ነገሮችን መዝረፍ የሚመኙ ኃይሎች ሊኖሩ ሊከሰቱ ይችላሉ።
ይህ ደጎ አባይ ላለፉት 19 ዓመታት በካርቱም ከተማ ኖሯል። እንዲህ ባለው የውጥረት ጊዜም ቢሆን ግን የብዙ ሱዳናውያንን መልካምነት መርሳት አይፈልግም። በዚያ የሚኖሩ ስደተኞች በተለየ ሁኔታ የተጠቁበት አጋጣሚ ባይኖርም እንደ ሀገሬው የተወሰኑ ችግሮችን መጋፈጣቸውን ይጠቅሳል።
በእርግጥ ነው በርካታ የንግድ ሱቆች ተዘግተዋል። እንግዲህ እነሱ ስራቸውን ሳይጀምሩ እኛ ስራ እንጀምራለን፣ ሌላ ነገር እናገኛለን ብሎ ማሰብ ከባድ ነው። በተጨማሪ ሌላ ትልቅ የሚባል ስጋት በእውነቱ የለም።
የአብዮት ማግስት የሚያመጣው ነገር አይታወቅም። ይህን የተረዱ የሚመስሉ የተለያዩ ሀገራት ዜጎቻቸው ወደ ሱዳን እንዳያቀኑ ካቀኑም እንዲጠነቀቁ መክረዋል። ከእነዚህ ሀገራት መካከል አንዷ ዩኤስ አሜሪካ ናት። ኢትዮጵያም ካርቱም በሚገኘው ኤምባሲዋ በኩል በዚያ የሚኖሩ ኢትዮጵያንን ለማገዝ እንደተሰናዳች አሳውቃለች።
እኔ ሞሐመድ ቱፋ እባላለሁ። የምሰራው ኢትዮጵያ ኤምባሲ የኮሚኒቲ ወይም የኢትዮጵያኖች በመብት ጥሰትና ችግር የደረሰበትን በዛ ዙሪያ ላይ ነው የምሰራው። ባለው ሁኔታ ዜጎቻችን በቆንጆ ሁኔታ ነው ያሉ። ምንም ችግር የደረሰበት ነገር የለም። በውጭ ኢትዮጵያ ብቻ ሳይሆን የውጭ ዜጋ ላይም ችግር የደረሰ የለም። ኤምባሲው ወደ 17 የሚሆን አደረጃጀት አለው። በዛ ያገኛሉ፣ ሰሞኑ በዛ ይደዋወላሉ። በመሐላቸው ዋትስአፕ አለ፣ የተለያየ በኔትወርክ እንገናኛለን።
በፌስቡክ ላይ የተለቀቁ የተወሰኑ የስልክ ቁጥሮችን አይቼ ነበር። በእናንተ ኤምባሲ በኩል የተለቀቁ እውቅ ቁጥሮች ናቸው?
አዎ ትክክል። እሱ የተለቀቀው ከኤምባሲ ነው እና ይህንኝ ደግሞ ኤምባሲ ውስጥ የሚሰሩ ሰራተኞች ናቸው። የተለያዩ ቋንቋ የሚናገሩ በፈለገ ቋንቋ ከመጣ ለማስተናገድ የሚችሉ ሰዎች ናቸው ብለው ነው የተቀመጡ።
ኢትዮጵያውያንን የለየ ጥቃትም ሆነ እርምጃ እስካሁን ድረስ አለመከሰቱን የሚጠቅሱት አቶ ሙሐመድ ቱፋ በሀገሬው ዘንድ የተለመዱ ተግባሮችን ለመተግበር በሚደረግ ጥረት ውስጥ ግን ለአደጋ መጋለጥ እንዳይመጣ ያሳስባሉ።
በተለይ የሱዳን ሀገር ማለት የሙቀት ሀገር ስለሆነች ሰው ሌሊት ነው የሚንቀሳቀሰው። ሌሊት ከአራት ሰዓት በኋላ መንቀሳቀስ ክልክል እንደሆነ ከትላንትናው አዋጅ ስለሰማን ይህንን አውቆ ሰው እንንቀሳቀስ፣ ሌላ ደግሞ አንዳንድ ችግር ካለ ወዲያው ኤምባሲ እንዲያሳውቅ ነው የተለጠፈው በኤምባሲው ፔጅ ላይ።
ለአመታት በሱዳን ካርቱም የኖረው ይደጉ አባይም የሁኔታው መጨረሻ እስኪለይ ኢትዮጵያውያን እንቅስቃሴያቸው ላይ የጥንቃቄ ገደብ እንዲጥሉ ይመክራል።
ስራ ባይሄድ ያለችውን ቆጥቦ እየተጠቀመ መንደሩ ውስጥ ብዙ ችግርም ስለሌለ ከመንደሩ ሳይወጣ ከቤቱ ሳይወጣ ወደ ታላላቅ ዞናዎች ባይሄድ፣ በተለይ ደግሞ ሰልፍና ታላላቅ እንቅስቃሴ ወደሚደረግባቸው መንደሮች ወይም ጎደናዎች ባይሄድ እመክራለሁ።
ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።
ሀብታሙን ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ ነው የምናልፈው። ተከታዩ ዘገባችን ሰሞኑን በመቶ ሺህ የሚቆጠሩ ሰዎች ያለቁበት የሩዋንዳ የዘር ፍጅት 25ኛ ዓመት መታሰቢያን የተመለከተ ዘገባ ስናስደምጣችሁ ቆይተናል። በዛ በቦታው የነበሩና ከአደጋው የተረፉ ነገር ግን ቤተሰቦቻቸውን ያጡ አሰቃቂ የሆነ ጉዳት የደረሰባቸውን አስደምጠናችኋል። ይህንን ታሪክ መሰረት አድርገን ኢትዮጵያ የሚገኙ ሪፖርተሮቻችን ወደ ተለያየ ቦታ ተዘዋዙረው ምን አስተያየት አላችሁ ሲሉ ጠይቀዋቸዋል። ሙልጌታ አጽባህና ሙክታር ጀማል ያሰባሰቡትን አስተያየት እናስደምጣችሁ።
በምታምሮ እባላለሁ። አዲስ አበባ ነው የምኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ ቤተሰቦች ሩዋንዳ ውስጥ መኖሩት ኢንስታንትሊ ማሰብ ሲገባቸው መጨፋጨፍ ተጀመረ። ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባል በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት ሀገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ ማሄድ አለብን።
አወል ጉታ እባላለሁ። አሰላ ነው የምኖረው። ቀድሞ የሩዋንዳ ዜጎች ቢጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪክ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያ ዘርም አይመለስም፣ ያ ህዝብም ያ ዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከሩዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች ኤሊት ነን፣ ምሁራኖች ነን፣ ጋዜጠኞች ነን፣ አክቲቪስቶች ነን የሚሉ ሰዎች የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ። እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ አለ። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው፣ በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም ስለሚኖሩ ማወቅ አለባቸው ብዬ ገምታለሁ።
ማቴዎስ ገብሬው ትባላለሁ። የሩዋንዳም ኬዝ ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገር ስናየው ሚዲያዎች ምን ያክል ነው ለግጭት ኮዝ እየሆኑ ያሉት ወይ መንስኤ እየሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ ምልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ህዝብ ላይ ጄኖሳይድ ያወጁ ሚዲያዎች አሉ እና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና እንደውም ህዝቡ የተሻለ የማህበራዊ ትስስርና ህዝብ ያለውን ትስስር የተሻለ ስለሆነ እንጂ በሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው የማስበው።
ሰላማዊት ግዳ ይባላለሁ። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አእምሮ ቀይረው ወዳልተፈለገ እልቂት ሊያመረው እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የአገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ።
አብርሃ ለዝግበላለሁ። እዚህ መቀለ ከተማ ነው የምኖረው። እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ፣ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን እንትናን ስለሚጠላህ ነው እየተባለ ነው ወደ በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና በኢትዮጵያም ለበርካታ ዓመታት እንደዚሁ ይህን ተመሳሳይ የሆነ ነገር ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱም እንኳን ሲሞትበት እንትና የሚባል ብሔረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። እዚሁ 3-4 ዓመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየ ነው እና በሂደቱ ተመሳሳይነት ታይበታለህ። ውጤቱም ልክ ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ ነኝ።
ሚዲያዎች ምን ማድረግ አለባቸው? ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ አንድ አቃፊ መሆን አለባቸው። በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ፣ ሌላ ምንድነው አደጋ መቀነስ አለባቸው። የሚያስተላልፉት መልእክቶች በህዝቡ ዘንድ የሚፈጥሩት ነገር አለ። ስለዚህ እነዚህ ነገሮች ደግሞ ያው ህዝቡን ወደ ግጭት እየመሩት ስለሆነ፣ ሌላ ምንድነው ሚዲያዎች ምንድነው መፍጠር ያለባቸው? መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። አሁን አብዛኞቹ የመሀል ሀገር ሚዲያዎች ብናይ በጣም አዲስ አበባ ብቻ ትኩረት ያደረጉ ናቸው። ለምሳሌ የትግራይ ድምጽ የምንሰማበት አጋጣሚ የለም። የሚታፈኑ ድምጾች መኖር መቻል የለባቸውም። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው።
የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ፣ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ እላለሁ። ሚዲያዎች ደግሞ የሚሰሩት ዜና ይሁን የሚሰሩት ሁሉም ኢቨንት ነገር ይህን ነገር በማሰብ ኮንሲኩዌንሱን በማሰብ ቢያረጉት ጥሩ ይሆናል ብዬ አስባለሁ።
የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ በተለይ ኤሊት ላይ ያለው ችግር ደግሞ ዋናው የሚመነጨው ችግሩ ከኤሊት ነው። ያኛው ጥላቻ ያበደ ልጅ ምንም ማድረግ ስለማይችል ነው፣ አማራጭም ስለሌለው ነው፣ ተሰጥቶት ነው፣ ተነግሮት ነው፣ ተጽፎለት ነው፣ እያነበበ እየሰማ እያመነ ያደገው። ስለዚህ አሁን ምንጩ ኤሊቱ ነው ካልን በኢትዮጵያ ያለው ችግር መፍትሄውን ከኤሊቱ መምጣት አለበት ነው። ከኤሊቱ እንዴት ነው መምጣት ያለበት? እርስ በራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት።
በኢትዮጵያ የፍትህ ስርዓቱን ለማሻሻል በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቢ ሕግ የተጀመሩ ስራዎችን የሚያግዝ ፍትህ የተሰኘ አዲስ ፕሮጀክት በኢትዮጵያና በዩናይትድ ስቴትስ መንግስት ይፋ መደረጉ ተሰምቷል። በፕሮጀክቱ አማካኝነት ሁለቱ መንግስታት አዲስ የመተጋገዝ ምዕራፍ እንደከፈቱ የዩናይትድ ስቴትስ ዓለም አቀፍ ተራድኦ መርሃ ግብር ምክትል አስተዳዳሪ ቦኒ ግሌክ ተናግረዋል። መለስካቸው አማሃ ዝርዝር ጉዳዩን ይነግረናል።
ፕሮጀክቱ ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባሰራጨው የጽሑፍ መግለጫ እንዳመለከተው ፍትህ የተሰኘው ፕሮጀክት ለሁለት ዓመታት የሚዘልቅና 4 ሚሊዮን የአሜሪካ ዶላር ወይንም ከ110 ሚሊዮን ብር ያላነሰ ገንዘብ የሚፈስበት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ የሚደገፈው ፕሮጀክት የፌዴራል ጠቅላይ አቃቤ ሕግና የፌዴራል ጠቅላይ ፍርድ ቤት በነጻነት የመወሰን ችሎታቸውን ከፍ ያደርገዋል ተብሎ እንደሚጠበቅም ይጠቁማል። የሁለቱን አገሮች ረዥም የትብብር ታሪክ ያወሱት የዩኤስኤአይዲ ምክትል አስተዳዳሪ ሚስ ቦኒ ግሊክ የዛሬው የትብብር ስምምነት የሁለቱን መንግስታት የመተጋገዝ ታሪክ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል።
Today we're opening a new and positive chapter in that partnership. በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የሕግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነጻና ፍትሃዊ ምርጫን ለማካሄድ፣ ሰብአዊ መብቶችን የማክበር፣ ዜጎችን የማሳተፍና በይበልጥ የማሳካት ዓላማዎችን ይጨብጡ ዘንድ እናግዛለን። ዛሬ ይህን ጥረታችንን በጋራ ይፋ ስናደርግ የዳኝነቱን አካል የጠቅላይ አቃቤ ሕግ መስሪያ ቤትና ምርጫ ቦርድ የኢትዮጵያን ሕዝብ በፍትሃዊነትና በታማኝነት ያገለግሉ ዘንድ ተቋማዊ አቅማቸውን ለማጠናከር የሚረዷቸውን አዳዲስ ሕግጋት በጠቅላይ አቃቤ ሕግ መስሪያ ቤት ስር በማርቀቅ ለማገዝ ነው።
የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ በበኩላቸው በሀገሪቱ የፌዴራል ፍርድ ቤቶች ከሚታዩት ችግሮች መካከል በዚህ ፕሮጀክት አማካኝነት ለማቃለል የታሰቡትን ዘርዝረዋል። በተለይም በሕግ ማሻሻያ ስራዎች ላይ እንደሚያተኩርም አብራርተዋል።
መጀመሪያ በሕግ ማሻሻል በፍርድ ቤት አካባቢ ማሻሻል የሚያስፈልጉን ሕጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በበቂ ሁኔታ የዳኞች አስተዳደር ጉባኤን ለማዋቀር የሚረዳ አይደለም። ስለዚህ ያ ሕግ ማሻሻል ብቻ አይደለም፣ ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ እርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ፣ በአዋጅ 2588 የምንለው። ይሄ አዋጅ የፌዴራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው። ይሄ አዋጅም መሻሻል ይኖርበታል። አዋጁ በጣም የቆየ ነው። ትናንሽ ማሻሻያዎች በየጊዜው ተደርገውበታል። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ህጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን የማዘጋጀት መድረክ የማዘጋጀት ስራ ይኖረናል። በዛም ይረዱናል።
ወይዘሮ መዓዛ በፍርድ ቤቶች የተከማቹ መዝገቦች ጉዳይም ሌላው ችግር እንደሆነ ጠቅሰዋል። በአሁኑ ጊዜ ለ3000 መዝገቦች ውሳኔ እንደተሰጠ አስታውሰው ይህ አሰራር መሠረታዊ መፍትሄ እንደማያመጣና በዚህ ረገድ መሠረታዊ መፍትሄ የሚያመጡ የአሰራር ዘዴዎችን ተግባራዊ ለማድረግ እንደሚሰራ ተናግረዋል። በዚህ ፕሮጀክት ሌላው ለመስራት የታቀደው ግን ዳኞችን የማጥራት ስራ ነው ብለዋል።
አንዱ ትልቁ ነገርና መስራት ያለብን ዳኞቻችን ላይ ህዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ፣ ከፍተኛ ስራ የሚሰሩ አሉ። ይሄ ይታወቃል። ስለዚህ ችግር አለባቸው የተባሉ ዳኞች በጣም ግልጽ በሆነ ፕሮሰስ ተካሂዶ ይሄ ተለይቶ በችሎታም ይሁን በኢንቴግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዘዴ ሲስተም ዓለም አቀፍ ደረጃ የጠበቀ ሲስተም የምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል። ይህ
ፍትህ የተሰኘ ፕሮጀክት ይፋ በተደረገበት ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና የኢትዮጵያው ምክትል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የማልተበብ የለ ከአንዳንቺ በስተ Lilam kalevein etulishal Panchi karu dechi Ereshi perigü Yemaltewe
እንግዲህ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ፣
ጀስቲን በስርጭት ምህንድስናው አብሮን ነበረ። መጀመር ነው የኢዮብ መኮንን ተው ያልሽኝን ተውኩኝ ዘፈንን ተዋችኋለን። ደህና ደሩ።
ይሄው ተውኩት ላንቺ ብዬ ምዬ ትክፍራ
Radio Nacional de América.